ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል።
ለጊዜ ለየት ያለን ሰው ማጥቃት ይወዳሉ እና በትምህርት ቤቶቹ ሴፍ ይሆኑ ሲባል እነዚህ ልጆች አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፈው ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ ትንሽ የመረጋጋት ነገር ይኖራቸው።
በፔንሲልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበር ዶክተር ቢንያም ገሰሰ ናቸው። በምሽቱ በሰፈር ጉልቤ ብለን ስለምንጠራቸው ሰዎችና በዚያ ተጠቂ ስለሆኑ ወጣቶች የሚያጋሩን ነገር አላቸው። ቆየት ብሎ ይቀርባል። ሌሎች መሰናዶዎችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ጋዜጠኛ ፍሬህይወት ታምሩ ፍሬህይወት በሚል ስያሜ የተሰራውና በራሷ ታሪክ ላይ የሚያጠነጥነው አጭር ፊልሟ በአውስትራሊያ በሚገኘው ዓለም አቀፉ ፎከስ ኦን አቢሊቲ የአጭር ፊልሞች ፌስቲቫል ላይ አሸናፊ ሆኗል። ፍሬህይወት ከአስር ዓመት በፊት በደረሰባት የመኪና አደጋ የተነሳ የቀኝ እግሯን አጥታለች። ከጊዜ በኋላም ደግሞ ባገኘችው ሰው ሰራሽ እግር የዕለት ተዕለት ኑሯዋን የቀጠለች ሲሆን ጉዳቷ ሳይበግራትም ለብዙዎች መነቃቃትን ለመፍጠር እየታተረች የምትገኝ ወጣት ጋዜጠኛ ናት። ፌስቲቫሉን እንግዲህ በምትወዳደርበት በተወቅት ከአሜሪካ ድምጽ ከጋቢና ቪኦኤ ጋር ቆይታ አድርጋ ነበር። አስቀድመን እናልፈው ወደዛ ነው።
በጣም ነው ማመሰግነው ፍሬህይወት። እስቲ ሙሉ ስምሽን ራስሽን ማንነትሽን አስተዋውቂልኝ።
እሺ፣ ፍሬህይወት እባላለሁ። በሙያዬ ጋዜጠኛና የዜና ግንባታ አሰልጣኝ ነኝ። ጋዜጠኝነት ኦቢኤን ላይ ዜና አንባቢና ፕሮግራም አዘጋጅ ነበርኩኝ። ከ2010 ዓ.ም በኋላ ደግሞ ከጓደኞቼ ጋር በመሆን ኢሎ መልቲሚዲያ ፕሮዳክሽን ከፍተን አሁን በግል ነው እየሰራን የምንገኘው እና የአሁን የተለያየ ኦቢኤን ላይ የተለያዩ ቴሌቪዥን ጣቢያዎችን ላይ የአየር ሰዓት እየወሰደ የበዓል ፕሮግራሞችን እንሰራለን። እንዲሁም ደግሞ ለድርጅቶች ማስታወቂያዎች እና ዶክመንተሪዎችን ከልጫ ላይ እንገኛለን።
እሺ፣ በጣም ነው የማመሰግነው። ሰሞኑን ደግሞ አንድ የሰራሹ አጭር ፊልም ለውድድር ቀርቧል። እስቲ የፊልሙ ርዕስ ምንድን ነው? መጀመሪያ ላይ መስራትስ መነሻ የሆነው ነገር ምንድን ነው?
ለፊልሙ መነሻ የሆነው በህይወት አጋጣሚ በህይወቴ ላይ የተከሰተ አንድ አደጋ ነበረ። የዛሬ 9 ዓመት ገደማ የመኪና አደጋ አጋጥሞኝ በቀኝ እግሬ ላይ ከፍተኛ ጉዳት ደርሶ የቀኝ እግሬ ተቆርጦ በፕሮስቴቲክ ወይም ደግሞ በአርቴፊሻል ነው የምንቀሳቀሰው። ነገር ግን ከዛ በኋላ አካሌ ጎደለ ብዬ ከስራይም አልቀረሁም፣ ከማድረጋቸው ነገሮችም አልቀረሁም። ወደፊት ወጥቼ ስራይም በመስራት እንዲሁም ደግሞ ጎን ለጎን ደግሞ ማህበረሰቡን በማስተማር የትራፊክ አደጋ ላይ እና በተለይ በተፈጥሮም ሆነ በሰው ሰራሽ አካል ጉዳት ደርሶባቸው አልችልም ብለው የተቀመጡ ወይ ደግሞ ቤተሰብ አትችልም ወይ ደግሞ ሰው ምን ይለኛል በሚል ቤት ውስጥ የቀሩ ሴቶች፣ ወጣቶች እንዲሁ አዛውንቶችም አሉና መስራት እንደሚችሉ ምንም ያልተመቻቸው ሁኔታ ቢኖር እንኳን ይቻሉትን ወጥተው መስራት እንደሚችሉ ለማሳየት የተለያዩ መድረኮች ላይ የተገኘ ልምድን በማካፈል የተለያዩ ስልጠናዎችን እንፈቃለሁ ማለት ነው እና ከዛሬ አንድ 5 ገደማ ይሆነዋል አደጋው ተፈጥሮ ICRC ዓለም አቀፉ የቀይ መስቀል ማህበር ፕሮስቴቲኩን ማስተራዊ ቼሻሪ ሶሳ ይባላል። በICRC ድጋፍ ነው ፕሮስቴቲክ ለሰዎች አካልን የእጅና የእግር አካል ድጋፍ የሚሰራ ድርጅት ነው። እዛ ነበር እኔ ጫማውን ማሰራው የነበረው እና እንደ አጋጣሚ ICRC አልጋር ደርሶበት ይህን በመጠቀም ዳግም ወደ ስራው ተመልሶ ለሌሎች አርአያ መሆን እንችል ሰው ብለው ሲጠይቋቸው እኔ ጠቀሟቸው እና ከኬንያ ክሩ ልከው በእኔ ዙሪያ የሁለት ደቂቃ ከምናምን ዶክመንተሪ ሰርተው አልሰርፊ ትዊተር ገጹ ላይ ለቆ ለፕሮሞሽን ሲጠቀምበት ነበረ እንደ ማስተማሪያ። አሁን ይህኛው ውድድር ደግሞ ደስ መጣልሽ ፎከስ ኦን አቢሊቲ ኢንተርናሽናል ፊልም ፌስቲቫል ነው። አካል ጉዳተኞች ላይ ትኩረቱን ያደረገ አጭር ዶክመንተሪ ፊልም ውድድር ነው። አስተማሪ ሊሆን የሚችል አካል ጉዳተኛው ዳግም አገግሞ ለሰዎች ትምህርት የሚሆን ስቶሪ ያለው ዶክመንተሪ እና ያን ታሪክ ገልጾታሉ በሚል የሚወዳደር በየአመቱ የሚዘጋጅ ነው። አውስትራሊያ ሀገር ላይ የሚዘጋጀው ዓለም አቀፍ ነው። በዛ ውስጥ ላይ እንግዲህ ይህን ዶክመንታሪ ልኬ እጩ ሆኖ ተማንስ የህዝብ ድምጽ ተጠቅሞ ሲሰጡበት ነበርና ሊሆን ይቻለው በዛ ዙሪያ ነው።
ፊልሙን መጀመሪያ በአይሲአርሲ ፈንድ ራስሽንሽ ስራሽው ወይስ አይሲአርሲ ነው ባለቤትነቱን የያዘው?
አይሲአርሲ ናቸው። ለንደን ነገር የሚጠቀም ነው እና ለአስተማሪ እምነት እንዲሆን ብለው ከኔ ፈቃድ ወስደው ስቶሪ ላይ እንዲሰራ የጠየቁኝ ማለት ነው። በእኔ ፈቃደኝነት በእነሱ ወጪ ነው ከኬንያ መጥተው ዶክመንታሪ የሚሰሩት ማለት ነው። ባለቤት ፍሬ ህይወት ነው የሚለው ፍሬ አለች ህይወት መስኝ ፍሬ ህይወት ያው የህይወት ፍሬ እንደማለት ነው። ርዕሱን በዛ ነው የተጠቀምኩት። በስሜት ያው ወደ አማርኛው ሲመጣ ትርጉም ስላለ ራሱን የተጠቀምኩት ርዕሱን
ህይወት ከለመድሹ መንገድ ሲወጣ እንደው ዝም ብሎ ያሰብነውም ነገር ሲጓደል በተፈጥሮ የሰው ልጅ ይበሳጫል፣ ያዝናል፣ ተስፋ የመቁረጥ ሁኔታ ውስጥም ይገባል። አንቺ ግን በፍጥነት ተነስተሽ ፊልምሽም ላይ እንዳየሁት ጉዳቱንም እየታከምሽ እንዴት ነው ወደ ስራ የምመለሰው እያልኩ አስብ ነበረ ብለሻል። እና እንደዚህ አይነት ጥንካሬ ወይም የህይወት አመለካከት ልታዳብር የቻልሹ ከምን መነጨ ነው?
የህይወት አመለካከት ያዳበርኩት ከልጅነት በቤተሰብ ታድግ ለስራ በጣም ትኩረት እንድሰጥ ተደረገ ነው ያደረኩት። ያለሷ መቀመጥ እንደሌለብኝ በተለይ እናቴ በዚህ ላይ ተጽዕኖ አሳድራብኛለች። ምክንያቱም እሷ የቤት እመቤት ናት፣ አባቴ ነው የሚንከባከባት። በጣም ጥሩ የቤት እመቤት ናት ለልጆቿም ለባሏም። ግን እኛ ስትመክረን አንድ ብርም ቢሆን ገቢ ሳይኖራችሁ ትዳር እንዳትይዙ ትለን ነበረ። ሴት ልጅ የራሷ የሆነ ገቢ በጣም የምትገባበት የራሷ ነገር ሊኖራት ይገባል እያለች ያሳደገችን እና ያን እያሰብን ያደግ ነው። ሁሉም እንደ አባታችሁ እንዳይመስላችሁ ትለን ነበረ። እንዲመስላችሁ ያለ ስራ እንዳታገቡ ትለን ነበር እና ያለ ስራ መቀመጥ አልወድም። ተማሪ ሆኜ ነው የጀመርኩት እንቅስቃሴ። አርት ውስጥ ሙዚቃም እሰራ ነበረ፣ የቴሌቪዥን ድራማዎችን እሰራ ነበር ተማሪ ሆኜ። እንደገና ሸገሬ ፌም ላይ የሬዲዮ የእርሳት ውስጥን ከጓደኞቼ ጋር ሸገሬ ፌም ላይ የሬዲዮ ጋዜጠኛ ሆኜ ይቻለው እንዴት የሚለው ነገር ነው። በቃ ቤት ቀረው ወይስ ምንድን ነው ቀጣይ ህይወት እንዴት ነው ሊሆን ይችለው የሚለውን ነበር ማስብ የነበረው እና መመለስ አልችልም፣ ባዝንም ባልክስም ልተካውም አልችለው ነገር ስለሆነ ይህን ነገር አልስቴ ነገ ደግሞ ህይወቴን ቀና ማድረግ እችላለሁ፣ ቤተሰቦችም በዚህ ላበረታቸው እችላለሁ በሚል ነው ከስራዬ እንደማልቀር ታቅ ነው የበረታሁት ማለት ነው። ከበፊት ጀምሮ ከአካል ጉዳቱ በፊት ጀምሮ ምን ነበረ ለካለ ሰው ልጅ አካል ሳይሆን ስለኛው ትልቁ ነገር። ስለዚህ እና ከሚጎድል አካል ቢጎድል ይሻላል። ከዚህ በኋላ ኦኬ አይምሮ ይጠፍልኛል፣ በህይወት አለሁ። ስለዚህ ባለኝ ነገር ደግሞ በቀረኝ ነገር ሰርቼ ለቤተሰቦችን በዙሪያ ላሉትን ሰዎች ማሳየት መቻል አለብኝ የሚል እምነት ነው ጥንካሬ የሚፈጠረው። በተለይ መቀየር የማልችለው ነገር መሆኑን ራሱ ስላሳመንኩ።
ሴትነት አለ። ጋዜጠኝነቱ በራሱ በጣም ከባድ ስራ ነው። ዘዋወርን የሚጠይቅ ስራ ነው። እንቅስቃሴ ይጠይቃል። ከሰዎች ጋር መገናኘት ጋዜጠኝነትን ይጠይቃል። እና አካል ጉዳትን ሴትነትንና ጋዜጠኝነትን እንዴት አጣመርሻቸው? እስቲ
ከሴትነትን ባሻገር ባለትዳርና የሁለት ልጆች እናት ነኝ። አደጋ በተከሰተበት ሰዓት የመጀመሪያው ልጅ 6 ዓመቱ ነው፣ ሁለተኛው ደግሞ 1 ዓመቱ ነበረ። እና እንደነገርኩሽ ነው ልጆቼን አስባለው፣ ትዳሬን አስባለው፣ ቤተሰቤን አስባለው። እንደ አጋጣሚ ሁሉም በስስት የሚያዩት እኔን ነው። በቃ ተስፋኔ ላይ ነው የሚያደርጉት። በጣም ምሮጥ ልጅ ስለሆንኩኝ የሆነ ከኝ የሚጠብቁት ትልቅ ነገር እንዳለ አስባለሁ። ነገ የት ደርሳ ብለው እኔን አርአያ በብዛት በዙሪያ ያሉት እኔን አርአያ ያደርጋሉ ቤተሰቦቼ። እና ያን ነገር ስለማስብ የትኛውም ቻሌንጅ ይችለኛል የሚል እምነት ውስጥ የለም። ትልቁ ነገር ምንድነው? የቤተሰብ ድጋፍ ያስፈልጋል። እኔ ብቻዬን ያመጣሁት ለውጤ ደግሞ ብቻዬን ያገኘሁት ጥንካሬ ሳይሆን በዙሪያ ያሉ ሰዎች የሚያበረቱኝ ናቸው፣ የሚያጠነክሩኝ ናቸው። ቤተሰቦች አሉ፣ ባለቤት አሉ፣ የሚያበረቱኝ ስለሆነ የከበደኝ ነገር የለም። የትም ቦታ ስራ ቦታ ስሚት ሰዎችም የሚቀበሉኝና ብዙም አልከበደኝም።
እሺ፣ ይሄ ፊልም እንዴት ነው ሰዎች መምረጥ የሚችሉት? የት ነው ፊልሙንስ ማየት የሚችሉት? ስለ ውድድሩ እና መቼ እስከ መቼ እንደሚጠናቀቅ አያይዘሽ ነገር።
ውድድሩ ዛሬ ነው የሚጠናቀቀው። ዋበሻ ዛሬ የተነካ 10 ነው ዛሬ ዋበሻ 10 ነው ዋበሻ ዛሬ እና ወደ እንትኑ ሊንኩ ላይ አለ። እዛው ፎከስ ኦን አቢሊቲ ዶት ኮም እንላለ www.com እዛ ላይ ማየት ይችላሉ።
የራስሽን የት ነው የምታየው?
በቀጣይ በሚዲያውን ዘርፍ እኔ ትልቅ ካምፓኒ ይኖረኛል ብዬ ነው የማስበው። እስከ ቴሌቪዥን ጣቢያ እስከ ማቋቋም ድረስ ከዛ ባሻገር ደግሞ የግል ስብዕና ግንባታ ኢንስቲትዩት አስባለሁ። ስራ ቅጥር ካላገኙ ተስፋ ቆርጠው ቤት የሚቀመጡ አሉ። በየመንገድ ዳሩ የምናያቸው ወጣቶች አቅም እያላቸው ጉልበት እያላቸው ሳጣው ብለው ቁጭ የሚሉ ሰዎች አሉና ሁሉም ሰው መቼም ተቀጥሮ አይችልም አይደለ? አይምሯችንን ደግሞ ተጠቅመን ሰርተን ራሳችንን ቤተሰብንም ሀገርን መጥቀም እንችላለን። ወደ ራሳችን መለስ ብለን ውስጣችንን አቅም አለ፣ ምን ከተጠቀ ነገር አለ በማለት ለስብዕና ግንባታ አይምሮ ለሚሰራ ተቋም ማቋቋም ህልም አለኝና እንግዲህ እንደምሳቸውም ደግሞ እርግጠኛ ነው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ከመርሃ ግብር ማሳሰቢያው በፊት የሰማችሁት እንግዲህ ፍሬህይወት ታምሩን ነበረ። ቃለ መጠይቁ የተደረገው ለውድድሩ እየተወዳደረች በነበረችበት ጊዜ ነው። በድጋሚ ፍሬህይወት ታምሩን እንኳን ደስ አለሽ ልንላት እንወዳለን። በአዳጊ ልጆች ላይ በትምህርት ቤት አሊያም ደግሞ በመንደር ውስጥ የእድሜ እኩያቸው በሆኑ ጉልበተኛ ልጆች እንዲሁም ደግሞ በሌሎች ታላቆቻቸው የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚኖራቸው ማህበራዊ ምስቅልቅልና የስነ ልቦና ጉዳት በተጨማሪም በኋለኛው የአዋቂነት ዘመናቸው የሚያስከትሉት የአእምሮ ጤና ሁከ ይኖር ይሆን የሚለውን ጠይቋል። እንግዲህ አሉላ ከበደ ሙያዊ ትንታኔውን የሚሰጡን ዶክተር ቢኒያም ገሰሰ የልጆች ወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በፔንሲልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። ከአሉላ ከበደ ጋር ያደረጉት ቆይታ ይቀጥላል።
ዶክተር ቢኒያም፣ የዛሬው የሐኪሞን ይጠይቁ ፕሮግራም ትኩረት መጥፎ ጠባይ ያላቸው ጉልበተኛ ልጆች በተለይ ትምህርት ቤት ውስጥ በአንድ ወይም በሌላ ምክንያት ነጥለው የጥቃታቸው ኢላማ ያደረጓቸው ልጆች በመተናኮል በማሸማቀቅ የእድሜ እኩዮቻቸው መሳቂያና መሳለቂያ በሚያደርጉበት በእንግሊዝኛው አጠራር ቡሊ የሚሰኘው ይህ ሁኔታ ልጆችን ለአእምሮ ጤና መታወክ ሊያጋልጥ ይችላሉ የሚል ነው ጥያቄው። በእርግጥ ይህ ሁኔታ ተጨባጭነት አለው? እንዲህ በመሰሉት በተደጋጋሚ በልጆች ላይ በሚፈጠረው ጥቃት የሚከሰትበት ሁኔታ አለ?
ልጆች ትምህርት ቤት ሲሄዱ ፍራቻ ጋር የተያዘ ነገር ብለው የለበትም እና ስለ ቡሊንግ ለምሳሌ በስራዬ ላይ የማየው አንዳንድ ጊዜ በአውቶቡስ ወደ ትምህርት ቤት ወይም ከትምህርት ቤት ወደ ቤታቸው ሲመለሱ ትምህርት ቤት ውስጥ በክፍል ውስጥ በውጭ እያሉ አንዳንዶቹ እንደ በግሩፕ አይነት ልጆች አንዳንድ ጊዜ ለየት ያለን ሰው ማጥቃት ይወዳሉ እና በትምህርት ቤቶቹ ሴፍ የሆኑ ሲባል እነዚህ ልጆች አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፎ ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ ትንሽ የመረጋጋት ነገር ይኖራቸዋል። አለበለዚያ የማይናገሩና የሚደብቁ ከሆነ ያቺ ትንሿ ጭንቀት እያደገች እየፈራች ልጆች ትምህርት ቤት ከማቋረጥ ላለመሄድ ፍራቻ ዲቨሎፕ እንዲያደርጉ ያደርጋቸዋል።
ዶክተር ቢኒያም፣ ይሄ በትምህርት ቤት ውስጥ በልጆች ላይ በእድሜ እኩዮቻቸው የሆኑ በቡድንም እየሆኑ የማጥቃትና በተማሪዎች ውስጥ በዚያ እድሜ በከበደ ሁኔታ ውስጥ እንዲያልፉ ማድረግ በኋለኛው እድሜ እንደዛ የተደረጉ ልጆች ላይ ተዘውትሮ የሚታዩን ችግሮች አሉ። በእርሶ የሕክምና ስራ ውስጥ የተመለከቷቸውን ጨምረው ቢያስረዱን። ለመሆኑ ምን አይነት ነገሮች ናቸው የሚስተዋሉት?
ለምሳሌ በልጅነት ከፍራቻ ይጀምራል እና ራስን አለመተማመን በየጊዜው ሲወጡ ወደ ትምህርት ቤት ሲሄዱ ከአሁን ዛሬ ምን ደረሰብኝ፣ ዛሬ መቱኛል፣ ዛሬ ደበድቡኛል፣ ዛሬ ስም ያወጡልኛል የማለት ፍራቻ ይነዳል። ያ ነገር በጊዜ ካልተስተካከለ እየቆየ ልጆቹ ያንን መጥፎ ስሜት የራሳቸው ያደርጉታል እና እኔ መጥፎ ነኝ፣ ሰው አይወደኝም፣ ለካ እንደዚህ ነኝ ይላሉ። ከዚህ ቀጥሎ ምንድን ነው የትምህርታቸው ውጤታቸው በትምህርታቸው ላይ ኢንትረስት ያጣሉ እና ጎበዝ የነበረው ተማሪ ራሱን በደንብ ትምህርት መስክ ውስጥ ከማሰማራት ወደኋላ ይቆጠብና መውደቅ፣ መድገም፣ ከዛ በኋላ ትምህርት ማቋረጥ። እዚህ ሀገር ደግሞ ትምህርት ቤት ቡሊንግ ካለ አንዳንዶቹ ከቤታቸው ሳይበር ስኩሊንግ ወይም ሆም ስኩሊንግ የመፈለግ አይነት አዝማሚያ አለ። ይሄ ለአንዳንዶቹ ጥሩ መፍትሄ ሊሆን ሲችል ግን ችግሩን አቮይድ አድርጎ ራስ ወደ መቆጠብ ነገር ይገፋፋል። ይሄ በጊዜ ካልተስተካከለ እያደጉ ሲመጡ ወደ እጽና ሲጋራ ማጨስ፣ ወደ አልኮል፣ ወደ ሌላ ድራግ ውስጥ ለመግባት ይዳርጋል። እየበዛ ከሄደ እንቅልፍ ለማጣት፣ የጭንቀት ስሜት በእንቅልፋቸው ደግሞ መጥፎ መጥፎ ነገሮች እያዩ ካልተስተካከለ ወደ ንዴትና ሰዎችን ወደ መጉዳት ሀሳብ ነው ውስጥ ያስገባቸዋል።
ለመሆኑ እነኚህ ሁኔታዎች የሚከስቷቸው የአእምሮ ጤና ሁከቶች በታዳጊ ልጆችና በወጣቶች ላይ የሚከስቷቸው ምልክቶች ምን አይነት ናቸው? በአዋቂነት እድሜያቸው ሲከሰቱ ከሚፈጠረው ሁኔታ ጋርስ እንዴት ይነጻጸራሉ?
በአዋቂ ላይ ለምሳሌ ራስን የመቆጠብ ራስን የማግለል ሲሆን፣ በልጅነት እድሜ ደግሞ የሚታየው የዲፕሬሽን ስሜት የንዴትና የአውትወርድ ቢሄቪየር ኤክስተርናላይዚንግ ይሉታል። እንደ ማጥፋት፣ ነገሮችን መስበር፣ መጣላት እና ንዴትን አለመቆጣጠር አይነት ስሜት ሊሆን ይችላል።
ዶክተር ቢኒያም ልጆቻቸው እንዲህ ላለው ተገቢ ያልሆነ ግፊት ተጋልጠው መሆን አለመሆኑን ልጆቹ ከትምህርት ቤት ብቻ ሳይሆን ቤታቸው ውስጥም ሰግተው የሚደብቁ ከሆነ ወላጆች ምን አይነት ነገሮችን ማጤን አለባቸው? ልጆቻቸው ለእንዲህ ያለው ሁኔታ ተጋልጠው እንደሆን የበለጠ በቀረበ ስሜት እንዲከታተሉ ትምህርት ቤታቸውን ማነጋገር ካለባቸው አስፈላጊውን እርምጃ መውሰድ እንዲችሉ ምን አይነት እንደው ጠቋሚ ምልክቶች ይታያሉ? ልጆቹ ባይናገሩ ለእንዲህ ያለ ሁኔታ ተጋልጠው ከሆነ
ወደ መፍትሄው እየመጣ ነው። ይህ ምንድነው? ልጆች ቢናገሩና ችግሩ መፍትሄ በጊዜ ሊፈለግለት በጣም ቆንጆ ነው። አንዳንድ ጊዜ ግን ልጆቹ እኔ ራሴ እቆጣጠረዋለሁ፣ ነገሩን አቆመዋለሁ፣ ነገ ጥሩ ቀን ይሆናል ደዚህ እያሉ እየቆየ ሲሄድ ለችግሩ መፍትሄ ሳይገኝለት ሊቆይ ይችላል። እና ዋናው ምንድን ነው? ልጆቹ ይሄን አይነት ነገር ከመድረሱ በፊት ፕሪቨንት ማድረጉ ትልቅ ነገር ነው። እና ፕሪቨንት የሚደረገው እንዴት ነው? በቤተሰብ ውስጥ ለምሳሌ እናትና አባት ከልጆቻቸው ጋር ጥሩ አይነት ግንኙነት ካላቸው፣ ግልጽ የሆነ ኮሚኒኬሽን ካለ፣ ለምሳሌ ከትምህርት ቤት ሲመለሱ ቁጭ ብለው ስለ ቀኑ ትንሽ ማውራት፣ እንዴት ነበር ዛሬ ቀን፣ ምን ነገር ሀፕን አደረገ። ልጆች ደግሞ እንደዚህ ቁጭ ብላችሁ እናውራ እና እንደዚህ ሲባሉ አንዳንድ ጊዜ ደስ አይላቸውም። እንግዲህ በዚህ ሀገር ሌክቸር ሊያደርጉኝ ነው ብለው አልፈልግም መስማት ይላሉ። እንደሱ ሳይሆን ለምሳሌ አብረን ወጣ ብለን ወክ እናደርግ ወይ ኳስ የወረወርም የተጫወተን ዛሬ እንዴት ነው ቀን ብትላቸው ኢንዲሬክትሊ ኦፕን እንዲሆን ያደርጋቸዋል። እና ዋናው ምንድን ነው? ችግር ካለ ብትነግሩን አብረን መፍትሄው እናደርገዋለን። ያንተ ያንቺ ብቻ ሳይሆን ችግሩ የእናንተ ችግር የቤተሰባችን የሁላችን ችግር ነው፣ ከእናንተ ጎን አብረንን ሲባሉ ልጆቹ ኮንፊደንስ ይሰማቸዋል። ይሄ በትምህርት ቤትም ደረጃ አስተማሪዎች ስለ ቡሊንግ ያስተምራሉ፣ ካውንስለሮች ምን አይነት ችግር ካለ መታችሁ ንገሩን ይላሉ። እና አንዳንድ ጊዜ ልጆች ትምህርት ቤት ኢንትረስት ሲያጡ ወይም ያልሆነ አይነት ውጤት ሲያመጡ አስተማሪዎቹ ብዙ ልጆች ስለሚያዩ በአንድ ጊዜ ልጆቹም እያንዳንዶቻቸው ስለሚያውቁ አንዱን ከአንዱ ኮምፔር ማድረግ ይችላሉ። እና አንድ ልጅ መቅረት ሲጀምር ውጤቱ እየወረደ ሲሄድ፣ በፊት በደንብ ይሳተፍ የነበረ እና የሚመልስ ልጅ አሁን ወደኋላ መቅረት ሲጀምር ወደ ጎን አድርገው ምንድን ነው ችግርን ምን ልረዳ እችላለሁ ሊሉ ይችላሉ። እና ለልጆች ዋና የሚያስፈልገው ምንድን ነው? ኢቨን ለብዙ ነገር ምንድን ነው ዋናው ነገር ብለው ሲያጠኑ ልጆች በልጅነታቸው ከሜንቶር ጋር ከአስተማሪ ጋር ከትምህርት ቤት ጋር ኮኔክትድ ከሆኑ ከመሰላቸው ያ ከብዙ ነገር ራሳቸውን ከማጥፋት ስለ ራሳቸውን መጥፎ ስለሚሰማቸው ነገር እንዲቀንስ በጣም ትልቁ ነገር ዋናው ብለው ያዩት በዚህ በኮቪድ የሚያየነው ኮኔክትድነስ አጡ ልጆች። እና ያ ኮኔክትድነስ እንዲኖር መሞከር አለብን።
መልካም ዶክተር ቢኒያም፣ በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን አስቀድሞ መከላከል ወይም ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢኒያም ገሰሰ የታዳጊ የወጣቶችና የአዋቂዎች አእምሮ ሕክምና ልዩ ባለሙያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኝዎታለሁ። እግዜር ይስጥልኝ።
እኔም እንደዚህ አይነት አጋጣሚ አግኝቼ ስለ ሞዶ ፊልድ መናገር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። እግዜር ይስጥልኝ።
የዘንድሮ የ12ኛ ክፍል መልቀቂያ ፈተናን ከወሰዱ የማህበራዊ ሳይንስ ተማሪዎች መካከል በብሔራዊ ደረጃ ከፍተኛውን ውጤት ያስመዘገበው በደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ተማሪ ሙሉነህ እንየው ነው። ሙሉነህ ከሀብታሙ ስዩም ጋር ቆይታ አድርጓል። ወደ ቆይታቸው የምናልፈው
ሙሉነህ እንየው ደስታ ይባላለሁ። የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት የሶሻል ሳይንስ ተፈታኝ ተማሪ ነበርኩኝ። ያመጣሁትኝ 533 ነበረ።
በጣም አመሰግናለሁ ሙሉነህ። ኢትዮጵያ ውስጥ ከተመዘገበው የማህበራዊ ሳይንስ ተማሪዎች ውጤት ከፍተኛው የአንተ ውጤት ነው። የጥናትና የዝግጅትህ ሚስጥር ምንድን ነበረ?
ይህንን ውጤት ሳመጣ እንግዲህ በጣም ለመዘጋጀት ሞክሬያለሁ። በምችለው አቅም ትምህርት ቤቱም የምችለውን ያህል አግዞናል። እንደ ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት አስቀድመን እንግዲህ ወዲያው ትምህርት እንደጀመርን 2015 እንደገባ ለኢንትራንስ ነበረ ሁላችንም ትኩረት የሰጠን እዚያው ተፈታኝ ተማሪዎች። እንግዲህ ከዚህ ተያይዞ ጥር አካባቢ ባለው ቢያንስ አንድ ጊዜ ሁሉን ርሱን ቀጣይ ዲቴል የምናየውን ነገር በደንብ ለማየት ሞክረናል። ኋላ እንዳያጨናንቀን ምን እንዳይል ከዚህ ቀጥሎ እንግዲህ ምናልባት በጣም አግዞኛ ነው ያልኩት ነገር ደብረ ማርቆስ ዩኒቨርሲቲ የመጣ መምህር በጋራ እንደዚህ ስልጠና ይሰጠን ነበረ፣ እንዴት ውጤታማ መሆን እንደሚቻል በዚህ ፈተና ጉዳይ ማለት ነው። እሱን ለመጠቀም ሞክሬያለሁ እና ሲሞርክን በደንብ ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት አራት ሁነን እና እሱን ነገር በደንብ ሰርተንበታል የሚል ሀሳብ አለኝ።
ሙሉነህ፣ የመጪ ዘመን ህልምህ ምንድን ነው? በትምህርት ገፍተህ መድረስ የምትፈልግበት ቦታ ስፍራ ምንድን ነው?
ቀጣይ ማጥናት እንፈልገው ሁለት የፊልዶች አሉ። ኢኮኖሚክስ ኤንድ ላ ሁለቶችን ማጥናት እፈልጋለሁ። ቦታ ከተባለ ያ እኔ በምችልበት ወይም የምችለውን ከሚያደርስ ለመድረስ ባገኘሁት አጋጣሚ ሁሉንም ለመሞከር ወዳለሁ። ለምሳሌ ስኮላርሽፕ ካገኘሁ ያንስ አክሰስን ሳገኝ አሁን ገጠር አካባቢ ያለው እሱንም ማግኘት አልችልም። ቀጣይ ይህ ነገር ከተሟላልኝ መሞከር እፈልጋለሁ። ግን ለጊዜው ማጥናት ፈልገው ኢኮኖሚክስ ላው ነው።
ስለ አስተዳደግ እስቲ ንገረኝ ትንሽ።
ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት፣ ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤትኛው አቅራቢያ የምትገኝ ገጠር ትምህርት ቤት አለች። ከስድስት ሳሳም ከዛ ነው የገባሁት። አንደኛ ክፍል ነበረ። እንደዚህ መዋለ ህጻናት የሚባል ነገር የለም። ከታ ከሱ ገብተው እንግዲህ በአጋጣሚ ወደ አንደኛ ክፍል መጨረሻ አካባቢ ከተሻሉ ተማሪዎች መካከል ነበርኩና በዚያው እንግዲህ ቀጠልኩና ሁለተኛ ክፍል ቢያንስ ጥሩ ውጤት ማምጣት ቻልኩኝ። በዛ ቀጠልኩ እንግዲህ ከስድስት ጊዜው ጥሩ ውጤት ነበረኝ። ቀጣይ ስራ ትምህርት ቤት ይባላል። ከእኛ ስልሳን ሰዓት ስራ ኮሎኒ ይገኝ ነው። ወደ እሱ መሰራትና ስምንትን የተማርኩኝ እሱ ጋር ስምንተኛ ክፍል ሳለሁ አጋጣሚ ከኛ በፊት ቀድሞ የነበሩ ተማሪዎች ወሎ አዳሪ ትምህርት ቤት ለተማሪዎች ሂደው ነበር እና እነሱን ስጠይቅ እንግዲህ ውጤታማው ነው በዚህ ምክንያት ሂደዋል ሲባል እኔም የተወሰነ አቅሜን ለመሳት ሞከርኩ። የዛኔ ወደ አዳሪ ትምህርት ቤት ለመቀላቀል ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት በእኛ ጊዜ ነው የጀመረ። እዛ በፊት አልነበረም እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ ወሎ አዳሪ ትምህርት ቤት ለመቀላቀል ነበር መጀመሪያ እንግዲህ አስቤ ነበረ። ግን በአጋጣሚ እንደዚህ ጀምረ ሲባል ሁለቱንም ነው የወሰድኩትኝ። ማለት በሚኒስትሪ ጥሩ ውጤት ዘጠናና ያመጣሁት ይህ ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበር እና ወደ እሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱንም ፈተናቸው ነበረ። በሁለቱም ጥሩ ውጤት አመጣሁና አለፍኩኝ። በ2012 ወደ ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት መቀላቀል ችያለሁ ማለት ነው።
ሙሉነህ፣ አሁን ላይ ከፍተኛ ውጤት ያመጣህ የማህበራዊ ሳይንስ ተማሪ ነህ። ነገር ግን በመንገድህ የተለያዩ ፈታኝ ነገሮችን ተመልክተህ አይተህ ሊሆን ይችላል። በእስካሁኑ ሂደትህ ፈታኝ የነበሩ ጉዳዮች ምን ነበሩ?
አብዛኛው ኢትዮጵያውያን ተማሪ ያጋጠመን ችል የኢኮኖሚ ጉዳይ ነው እና እሱ ነገር እኔ ጋር ነበረ። እንደ አብዛኛው ኢትዮጵያውያን ቤተሰቦች ብዙም የተዳደለ ህይወት አይደለም የሚኖሩት እና እሱ ጋር አጋዥ መጻፍ ታክላታለህ። እነሱ ነገሮች የማሟላት ነገር የደብተርና እስክሪብቶ ይችሉ እንኳን እነሱ ነገሮች ወጣ ያሉ ፍላጎቶች ማሟላት ብዙም አይችልም ነበረ እና እነሱ ጋር ቢያንስ መገደብ ነበረብኝ። እንዲህ ባክም መኖር ነው እያልኩኝ እንደዚህ አይነት ነገር ነበረ እና ቢያንስ በረዥሙ ማላነሰው የምችለው ይሄ ነው። ቀጣይ ደግሞ ምናልባት ወደ አዳሽ ምስል ስከላቀም የመጀመሪያ ከዚህ ምንም የቤት እጅ አይነት ነገር ነው ወጣ ብዬም አላውቅም ነበረ እና ይሄ ከተማሪው ጋር ስቀላቀል እንደዚህ ስል የጋራ ኑሮ ከዛ ነው እና የጀመርኩት የሰውስም እዛ ጋር ጭንቀት እንደዚህ አይነት ነገር ነበረ። ያው እንደ ተማሪ እንዳዘኝ ተማሪ ያጋጠመ ነው። በእርግጥ እሱስ ነገር አጋጥሞ በዛ ሂደት ማለት ቀላል አልነበረ እና እንዲሁም ብዙ ያንስ ወደ አስር አካባቢ ተማሪዎች የዚያ ምክንያት ወጡ ይሄዱ ነበሩ። እሱ ነገር አጋጥሞናል። እንዳጠቃላይ
በተለያየ ጊዜ ግጭትና ጦርነት ባለበት አመት ውስጥ ነው እናንተ ትምህርታችሁን ለመከታተል የሞከራችሁት። እንደዛም ሆኖ ግን ከፍተኛ ውጤት ለማስመዝገብ ችለሃል። ጫና ነበር ወይ በተማሪዎች በትምህርት ማስተማር ሂደቱ ላይ?
እንደምታውቀው አስቀድሞ ያጋጠሙ ነበሩ፣ በቅርቡ ያጋጠሙ ነበረ። የዝግጅት አካባቢ ያን ያህል የሚባል አልነበረም። በእርግጡ ሶሻል ሚዲያዎች ጋር ነው የተወሰነ የሚዘዋወር እንደዚህ አይነት ነገሮች አሉ ምናምን የሚባል ነገር። እሱንን ወዲያውኑ ትኩረታችንን በግሌ ትኩረትን ያደረጉት ወደ እኔ ወደ ምችለው ነገር ወደ ፈተናው ነበር ትኩረትን ያዘርኩት እና ከሱ ነገር ለመገደብ ሞክሬያለሁ። ከዚያ ውጭ ከህብረተሰቡ ጋር ብዙም አንቀላቀልም ነበረ። ከዚያው ከግቢ ውስጥ ነው ብዙ ጊዜ የምንኖረው እና ወደ ትምህርታችን ያተኮር ነው። መጨረሻ ላይ ግን እኛ ፈተና ወዲያው ልንጨርስ አካባቢ ነው እንግዲህ እኛ አካባቢ ግጭት የጀመረው፣ በተለይ አሁን ያለው እንዳለ ይሄድ ያለው ግጭት። እሱ ጋር ናቹራል ሳይንሶቹን እየጠበቅን ነበር ስፔሻል ተፈትነን እዚያው ግቢ ሳለን በላያችን ለእንደዚህ ቤት በምታ ከባድ መሳሪያ ይተኮስ ነበረ። የዛኔ እንግዲህ የሆነ ግጭት ነበረን እንግዲህ ስናቋርጠ እኔም ወደ ቤት ስመጣ እንግዲህ የዛኔ ተበትና ወደ ቤት ስመጣ ብዙ የተከሰሳት ምናምን መንገድ በእግሬ የመጣሁበት አጋጣሚ አለ እና የተወሰነ ተጽዕኖ አለው። ግን ያም ቢሆን የወደፊት እያሰቡ ለወደፊት እያሰቡ ጉዞ ለመቀጠል ነው እንግዲህ ያሰብኩት።
በጣም አመሰግናለሁ ሙሉነህ። በእንደዚህ ባለ ሂደት ውስጥ አልፈህ ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ በመሆን እንኳን ደስ ያለህ ለማለት እወዳለሁ። በድጋሚ መልካም እድል ሁሉ እንዲገጥምህም እመኝልሃለሁ። ከመለየታችን በፊት የምታስተላልፈው መልእክት ወይንም ቀረ የምትለው ሀሳብ ካለ እሱን ልቀበል።
ተፈታኝ ተማሪዎች ይኖራሉ፣ በግጭት አካባቢ ውስጥ ያሉ ተማሪዎች ይኖራሉ እና ለእነሱ የሚሆን ምናልባት እንግዲህ ማለፉ ቁጥር እየቀነሰ እየመጣ ነው። ትንሽ አስቸጋሪ ይሆናል። 3.2 ፐርሰንት ብቻ ነው ዘንድሮ ያለፈው እና ስስ ነገሮች አሉ። ትንሽ ቤቶችን ያላሰለፉ ችሉትን ያህል ተዘጋጁ። ግጭት ውስጥ ያላችሁ ተማሪዎችም ምናልባት ጊዜ ያልፋል እና አይዟችሁ፣ በርቱ። ያላችሁን ምናልባት ዘንድሮ ተፈታኝ ከሆናችሁም አምና ተቻሚ የተማራችሁትን ዙራችሁ ለማየት ሞክሩ። ትምህርት ሲከፈት ማለት እወዳለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማሪክ የፌስቡክ ገጽ ላይ ለጋቢና ቤ በማለት አድርሱን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ስርጭቱን እንዲሁ ከስቱዲዮ በማቀናበር ከመላው የአሜሪካ ድምፅ የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብረናችሁ ቆይተናል። ሰላም ጤና ስጥልን። ደህና ደሩ።